ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የኦሮሚያ ክልላዊ መንግስት በክልሉ የሚንቀሳቀስ የሽምቅ ተዋጊዎች ጋር መደራደር እንደማይችል መናገሩ ተዘገበ። ሙሉ ዘገባው በዕለቱ አብይርስ ይቀርባል። የሰላም ስምምነት ከተካሄደ ወዲህ ከ36,000 ኩንታል በላይ የእርዳታ እህል ወደ ትግራይ መግባቱን የክልሉ የግብርና ገጠር ልማት ቢሮ ገለጠ። የዚህም ዝርዝር ደርሶናል። ከስፍራው የተጠናቀረውን ዘገባ በመጽሔቱ ክፍለ ጊዜ እናሰማለን። ሰኞ ህዳር 19 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና የሚያሰማን ደረጀ ደስታ፣ የቴክኒክ አቀራባሪዋ ብርሃን ኃይሉ፣ የስርጭት መሐንዲሳችን ደግሞ ሻዎ ጋንግ ቻንግ ነው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። አሁን የሰዓቱን የዓለም ዜና። መልካም ምሽት።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በፕሬዝደንቱ ቤተ መንግስት አቅራቢያ በሚገኘው ሆቴል ውስጥ ታጣቂዎች ዛሬ ያደረሱት ባሉት ጥቃት የሶማሊያ የደህንነት ሚኒስትርና ምክትል መከላከያ ሚኒስትሩ የቆሰሉ ሲሆን ቢያንስ ሌሎች 7 ሰዎች መገደላቸው ተሰማ። ቪላ ሬስ በተባለው ሆቴል ላይ የደረሰው ጥቃት ሁለተኛውን ቀን ያስቆጠረ ሲሆን የጸጥታ ኃይሎች እሁድ ምሽቱን ጥቃት ማድረስ ከጀመሩ የአልሸባብ ቡድን ተዋጊዎች ጋር እየተዋጉ መሆኑ ተነግሯል። ቪላ ሬይ ብዙ ጥበቃ ከሚደረግለት ቤተ መንግስትና የጠቅላይ ሚኒስትሩ ጽህፈት ቤት አቅራቢያ የሚገኝ ሲሆን በመንግስት ባለስልጣናት የሚዘወተርና ወደዚህ ስፍራ ለመድረስ የይለፍ ወረቀት የሚያስፈልግ መሆኑ ተመልክቷል። የሆቴሉ ጥቃት የተከሰተው የሶማሊያ ጦር በሐምሌ ወር በአሸባሪው ቡድን ላይ ዘመቻ ከጀመረ ወዲህ በመቶዎች የሚቆጠሩ የአልሸባብ ታጣቂዎችን መገደላቸውን የፌዴራል መንግስት ባወጀበት ወቅት ነው። በጥቅምት ወር መገባደጃ ላይ በሞቃዲሾ በደረሰ መንታ የቦምብ ጥቃት ቢያንስ 100 ሰዎች ተገድለዋል። ለጥቃቱ አልሸባብ ኃላፊነቱን ወስዷል። በሱዳን ይካሄዳል ያሉትን የጾታ ጥቃት የተቃወሙ የሱዳን ሴቶች ትናንት እሁድ ካርቱም በሚገኘው በተባበሩት መንግስታት ድርጅት ጽህፈት ቤት ፊት ለፊት ተሰልፈዋል። ተቃዋሚዎቹ ግጭት በሚካሄድባቸው የሱዳን አካባቢዎች የተሻለ የሴቶችና ህጻናት ደህንነት ጥበቃ፣ ፍትህና ተጠያቂነት እንዲኖር ጠይቀዋል። ጥቁር የለበሱ በርካታ ሴቶች የታዩበት የተቃውሞ ሰልፍ ላይ የተለያዩ መፈክሮችን ያነገቡት ሴቶች የሱዳን ወታደራዊ አገዛዝ የሴቶችን ደህንነት እንዲጠብቅና ስልጣንን ለህዝብ እንዲመልስ ጠይቀዋል። በጥቅምት ወር ውስጥ በብሉ ናይልና በምዕራብ ኮርዶፋን ግዛቶች እንደገና ባገረሸው የማህበረሰብ ግጭት ቢያንስ 170 ሰዎች የሞቱበትና 300 ደግሞ የቆሰሉበት መሆኑን በሱዳን የሚገኘው የተባበሩት መንግስታት ድርጅት አስታውቋል። በትንሹ 1200 የሚሆኑ ቤተሰቦች መበተናቸውን የገለጸው የመንግስታቱ ድርጅት ባወጣው መግለጫ ሴቶችና ህጻናት ደህንነት እንዲጠበቅ አሳስቧል። ዝርዝሩ በምሽቱ የዜና ትንታኔ ክፍለ ጊዜያችን ይቀርባል። በሊቢያ ዋና ከተማ ትሪፖሊ ትናንት እሁድ የጣለውን ከባድ ዝናብ ተከትሎ የተፈጠረው ጎርፍ ዋና ዋና መንገዶችን ያጠለቀለቀ ሲሆን ትምህርት ቤቶችን ማቋረጡም ተነግሯል። የትሪፖሊ ደህንነት ኃላፊ ጥንቃቄ እንዲደረግ የመከሩ ሲሆን በጎርፉ ሳቢያ ተሰናክለው የቆሙ ተሽከርካሪዎችን ከመንገድ የማስወገድ ስራዎች እየተከናወኑ መሆኑን አስታውቀዋል። በሰዎች ላይ የደረሰው ጉዳት ስለመኖሩ የተነገረ ዘገባ ባይኖርም የአገሪቱ አየር ትንበያ ማዕከል ሰሜናዊ ሊቢያ ከባድና ነጎድጓዳማ ዝናብ እንደሚኖር መተንበዩ ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ሩሲያ በዚህ ሳምንት ካይሮ ላይ ከዩናይትድ ስቴትስ ጋር ልታደርግ የነበረውን የኒውክሌር ጦር መሳሪያ ንግግር ማራዘሟን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዛሬ ሰኞ ባወጣው መግለጫ አመልክቷል። ስለ ንግግሩ ጊዜ መራዘም በሩሲያም ሆነ በዩናይትድ ስቴትስ በኩል የተሰጠ ምክንያት የለም። ከሁለቱ አገሮች የተውጣጡ ባለስልጣናት እንደ አውሮፓ አቆጣጠር ከህዳር 29 እስከ ታህሳስ 6 ሊነጋገሩ ቀጠሮ ተይዞ እንደነበር ተገልጿል። ንግግሩ የኒውክሌር ጦር መሳሪያዎችን ቅነሳን በሚመለከት እንደ አውሮፓ አቆጣጠር ከመጋቢት 2020 ጀምሮ በኮቪድ ምክንያት ተቋርጦ የነበረውን ንግግር ለመቀጠል የታሰበ እንደነበርም ተመልክቷል። ኢራን በተቃዋሚ ሰልፈኞች ላይ እየወሰደችው ነው በተባለው ምርጫ የተባበሩት መንግስታት ድርጅት ያደርጋዋል ለተባለው ምርመራ ምንም አይነት ትብብር እንደማይኖራት አስታወቀች። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በተቃዋሚዎች ላይ የሚወስደውን እርምጃ ባለፈው አመት አውግዞ በተለይም ሴቶችና ህጻናት ላይ የተፈጸመውን ግፍ የሚመለከት ገለልተኛ የሆነ አጣሪ ኮሚሽን አቋቁመዋል። በጀርመንና በአይስላንድ የቀረበውን የውሳኔ ሐሳብ ዩናይትድ ስቴትስን ጨምሮ በርካታ በ25 የአውሮፓ፣ ላቲን አሜሪካና እስያ ሀገሮች የተደገፈ መሆኑ ተገልጿል። ቻይና፣ ፓኪስታን፣ ኩባ፣ ኤርትራ፣ ቬኔዙዌላና አርሜኒያ ውሳኔውን የተቃወሙ ሲሆን ሌሎች 16 ሀገሮች ድምጽ አልሰጡም። የተቃውሞ መነሻ ኢራን ውስጥ ከቤተሰቦቿ ጋር ሳኬዝ ከተባለው ወደ ቴህራን ስትጓዝ በነበረችበት ወቅት ሂጃብን በትክክል አልተከናነብሽም በሚል እንደ አውሮፓ አቆጣጠር መስከረም 13 በኢርሻድ አሳሾች የታሰረችው አሚኒ በፖሊሶች ቁጥጥር ስር እንዳለች በመሞቷ ነው። አሚኒ በፖሊስ ተሽከርካሪ ውስጥ እንዳለች በደረሰባት ድብደባ ጭንቅላቷ ላይ ብዙ ቦታ መቅሰሏን ቤተሰቦቿ ተናግረዋል። በማናቸውም ጊዜ ሊፈነዱ ይችላሉ ከሚባሉት እሳተ ገሞራዎች ትልቁ የሆነው የሃዋይው ማኡና ሎአ እሳተ ገሞራ መፈንዳት መጀመሩ ተነገረ። እሳተ ገሞራው በአካባቢው ያሉ ነገሮችን ወደ አመድነት ሲቀይር አንዳንዶቹም በአካባቢው እንዲወዳድቁ ማድረጉ ተመልክቷል። የዩናይትድ ስቴትስ የጂኦሎጂካል ጥናት ፍንዳታው በትልቋ ደሴት ላይ መታየት የጀመረው ትናንት እሁድ ሌሊት መሆኑን አስታውቋል። እሳተ ገሞራው ይደርሳል ተብሎ ከተገመተበት አካባቢ ያልወጣ ባለመሆኑ በአቅራቢያው የሚገኙ የማህበረሰብ አባላትን የማይጎዳ መሆኑን ማዕከሉ አመልክቷል። ይሁን እንጂ ማዕከሉ በማኡና ሎ አካባቢ የሚገኙ ነዋሪዎች ከእሳተ ገሞራው ላቫ ፍሰቶች እንዲጠነቀቁ መክረዋል። በቅርቡ በአካባቢው ለደረሰው የመሬት መንቀጥቀጥ ምክንያት የሆነው እንደ አውሮፓ አቆጣጠር በ1984 ፍንዳታው ከደረሰ ወዲህ ሳይንቲስቶች ሁኔታውን በቅርበት ሲከታተሉት መቆየታቸው ተመልክቷል። በሜሪላንድ የኤሌክትሪክ ማስተላለፊያ ላይ ከወደቀ አውሮፕላን 2 ሰዎች ተረፉ። ዩናይትድ ስቴትስ ሜሪላንድ ክፍለ ግዛት ሞንትጎመሪ ውስጥ ትናንት እሁድ ማምሻው ላይ 2 ሰዎችን ይዞ ይጓዝ የነበረ አንድ ትንሽ አውሮፕላን በኤሌክትሪክ ማስተላለፊያ መስመር ላይ በመውደቅ ተጠልፎ በመያዙ በአካባቢው ከፍተኛ የኤሌክትሪክ መቆራረጥ መድረሱ ተነገረ። አውሮፕላን ውስጥ የነበሩ ሰዎች ሌሊቱን ጭምር በተደረገ ጥረት ማውጣት የተቻለ ሲሆን ሁለቱም ሰዎች ከአውሮፕላኑ ወደ ምድር እንዲወርዱ መደረጋቸው ተነግሯል። የፌደራል አቪዬሽን ባለስልጣን እንዳስታወቀው ከኒውዮርክ ዋይት ፕሌን የተነሳው አውሮፕላን ሞንትጎመሪ ጌትስበርግ ሲደርስ ከመሬት 30 ሜትር ከፍታ ካለው የኤሌክትሪክ ኃይል ማስተላለፊያ ላይ የወደቀው እሁድ ማምሻው ላይ ለ12:20 ጉዳይ እንደነበር ተመልክቷል። የሞንትጎመሪ የእሳትና አደጋ መከላከል ቃል አቀባይ በትዊት ገጻቸው ላይ ሁለቱ ሰዎች ከዋሽንግተን የ65 ዓመቱ ፓይለት ፓትሪክ መርከልና የ66 ዓመቱ መንገደኛ ጃን ዊሊያምስ ከሉዚያና መሆናቸውን አስታውቀዋል። በመጨረሻም የኦስትሪያ ምድር ባቡር ሰራተኞች የሥራ ማቆም አድማ አደረጉ። በኦስትሪያ የምድር ባቡር ሰራተኞች 1 ሚሊዮን መንገደኞችን ጉዞ ማስተጓጎሉ የተነገረለትን የአንድ ቀን የሥራ ማቆም አድማ ዛሬ ሰኞ አድርገዋል። በክፍያው ዝግብ ምክንያት በተጠራው የሥራ ማቆም አድማ ሁሉም የባቡር ትራፊክ አገልግሎት እንደሚቋረጥ የሰራተኞቹ ማህበር አስጠንቅቋል። አድማው በእቃ ማጓጓዣዎች፣ በክልልና የረጅም ርቀት ጉዞዎችን እንዲሁም በሌሊት መስመሮችም ላይ ተጽዕኖ እንደሚኖረው ተነግሯል። ጥያቄው ካልተመለሰ አድማው እንደሚቀጥል ያስጠነቀቀው ማህበሩ አድማውን የጠራው ለአምስተኛ ጊዜ የተደረጉ ድርድሮች ባለመሳካታቸው መሆኑን አመልክቷል። ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ህዳር 19 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምሽቱ ዋና አዘጋጅ ሲሆን ግርማ፣ የስቱዲዮ ምስልና ድምፅ አቀናባሪው ጆናታን ወከር ነው። ወደ እለቱ አቢሬስ ከመሄዳችን አስቀድሞ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻና አሰማችሁ።
የቀዶ ጥገና ውስጥ ያንጎል ቀዶ ጥገና ወይም ሌላ ቀዶ ጥገና ሲያደርጉ አንዳንድ ሐኪሞች ሙዚቃ የሚሰሙ አሉ። እና ፕሮፌሰር በንደክ ማንደራቸው ሌሎች ብሉ ሙዚቃ እየሰሙ ቀዶ ጥገና የሚያደርጉ ያ እንግዲህ ቀዶ ጥገና ብቻ ሳይሆን ጽሑፍ ሲጽፉ አንዳንድ ሰዎች የተወሰነ ሙዚቃ ባክግራውንድ መስማት ይፈልጉ አሉ። እና ይሄ ሰስቴንድ አቴንሽን ማለትም ሐሳብን በረዘመ ሁኔታ ሰብሰብ አድርጎ ለማስቀመጥ ይረዳል።
የሙዚቃን አዲስ ፋይዳ የተመለከተ ክንብር ነው የሰማችኋቸው። ፕሮፌሰር ዮናስ እንዳለገዳ ባሮ የነርቭ ህክምና ተቋም የአንጎል የነርቭ ሐኪምና ተመራማሪም ናቸው። የሙዚቃ መሳሪያ ተጫዋችነት በህክምናው ቋንቋ በእንግሊዘኛው አጠራር ዲሜንሻ በመባል የሚታወቀውንና በኋለኛው እድሜ የሚከሰተውን ወይም ሊከሰት የሚችል ውስብስብ የአንጎል ህመም በልማድም ከመጃጀት ጋር ይዛመዳል ሊከላከል መቻሉን አስመልክቶ በወጣ አንድ አዲስ የጥናት ዘገባ መነሻነት ከተደረገ ቃለ ምልልስ የተወሰደውን የሰማችሁት። ሁለተኛው አጋማሽ መጀመሪያ በሐኪሙን ይጠይቁ ጠብቋቸው። አርማጮች አሁን በቀጥታ ወደ ለቷ አብይረስ። የኦሮሚያ ክልላዊ መንግስት በክልሉ ከሚንቀሳቀስ የሽምቅ ተዋጊ ጋር መደራደር እንደማይችል ገለጠ። አቶ ኃይሉ አዱኛ ዛሬ በክልሉ ፕሬዝዳንት ጽህፈት ቤት ለጋዜጠኞች በሰጡት መግለጫ የኢትዮጵያ መንግስት ኦነግ ሸኔ ሲል በሽብር የፈረጀው ቡድን በክልሉ በርካታ ቦታዎች የጸጥታ ችግሮች መንስኤ ነው ካሉ በኋላ ራሱም በቂ አደረጃጀት ስለሌለው ከቡድኑ ጋር በድርድር ወደ ሰላም መምጣት አስቸጋሪ መሆኑን ተናግረዋል። የኦሮሞ ነጻነት ሠራዊት ቃል አቀባይ በበኩላቸው የክልሉ መንግስት ያቀረበውን ሐሳብ አጣጥለዋል። ለዝርዝሩ ገልሞ ዳዊት።
የኦሮሚያ ክልል ኮሙኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ ዛሬ በክልሉ ስላለው ሁኔታ ለጋዜጠኞች ማብራሪያ ሰጥተዋል። በክልሉ ስላለው የልማት እንቅስቃሴዎችና ሰላምና ደህንነትም የጋዜጣዊ መግለጫው አብይ ጉዳዮች ነበሩ።
የኦሮሚያ ብሔራዊ ክልላዊ መንግስት የክልሉን ሰላምና ጸጥታ ለማስጠበቅ ብዙ ስራዎችን እየሰራ ይገኛል። ከነዚህ ስራዎች ውስጥ አንደኛው አሸባሪውን ቡድን የተቀላቀሉ በተሳሳተ መንገድ የተቀላቀሉ ወጣቶች በአባገዳ በአገር ሽማግሌዎች ጥሪ መሰረት ወደ ማህበረሰቡ እንዲመለሱ የማድረግ ስራው አንዱ ሲሆን፣ በሌላ በኩል ደግሞ ማህበረሰቡ ራሱን አደራጅቶ ከጥቃት እንዲከላከል አንድነቱን ጠብቆ የአካባቢውን ሰላምና ደህንነት እንዲያስጠብቅ የተሰራ ሲሆን፣ በሶስተኛ ደረጃ ደግሞ በዚህ ባሸባሪው ቡድን ላይ እርምጃ መውሰድ ነው ማለት ነው። በዚህ በተለያዩ ቦታዎች ይሄ ሽብር ቡድን አርሶ አደሮችን እየገደለ ንብረታቸውን እየዘረፈ ልጆቻቸውን እየደፈረ ቀንደኛ የኦሮሞ ጠላት መሆኑን እያስመሰከረ ህዝቡም እየተዋጋው ይገኛል ማለት ነው። ስለዚህ የኦሮሚያ ብሔራዊ ክልላዊ መንግስት ልክ ትላንት እያደረገ የነበረውን ይሄን አሸባሪውን ቡድን የተቀላቀሉ ወጣቶች በሰላም እንዲመለሱ አሁንም ደጋግሞ ጥሪውን ማቅረብ ይወዳል። ለሰላም የተዘረጉ እጆች አሁንም አልተሰበሰቡም። ለሰላም የተከፈተው በር አሁንም አልተዘጋም።
መንግስት በኦሮሚያ ክልል ያለውንም ችግር ለምን በሰላም አይፈታም ለሚለው አቶ ኃይሉ ሲመልሱ፣
ባንድም በሌላ ቦታ ተሽሎክልኮ ጥቃት ያደርሳል። የጸጥታ ሁኔታው የጸጥታ አካላት ስምሪትን ይያዩ ቆሞ የሚታወቀስ አይደለም። የጉሪላ ስታይል ነው ማለት ነው የሚከተለው። አንድ እዝም የለውም። በአውራጃ የተከፋፈለ ነው። እርስ በርሱ የሚባላ ነው። የወለጋ፣ የሸዋ፣ የጉጂ ብሎ እርስ በርሱ የሚታኮስ አንድ ዓላማ የሌለው መሪ ድርጅት የሌለው ዘራፊ ቡድን ነው። የህዝብ ወገንተኝነት የሌለው በዚህ ደረጃ የሚንቀሳቀሱ። ስለዚህ እንደ መንግስት አንድ ወጥ አደረጃጀት የሌለው እርስ በርሱ የተከፋፈለ የፖለቲካ አጀንዳ የሚያታግለው አጀንዳ የለው። ሰላማዊ ሰው አግቶ በሚሊዮን በመቶ ሺዎች የሚቆጠር ብር የሚጠይቅ ነው። ከእንደዚህ አይነት ሽፍታ ጋር የምትነጋገርበት ሁኔታ የለም። ይያረግን ያለው ምንድነው? በተሳሳተ መንገድ ይሄን አሸባሪውን ቡድን የተቀላቀሉ ወጣቶች እንዲመለሱ ነው።
አቶ ደርቢ የኢትዮጵያ መንግስት ሸኔ ሲል በሽብር ለፈረጀው የኦሮሞ ነጻነት ሰራዊት የዓለም አቀፍ ቃል አቀባይ ናቸው። የኦሮሚያ ክልል መንግስት ኃላፊው ስለ ኦሮሞ ነጻነት ሰራዊት ተናገሩት ከእውነት የራቀ ነው ብለውታል።
ዋን መንጅር ወቦኖ ገንሰስ ቀባ ሴረስ ቀባ ስንጭ ከነንጎላል
እንዴ ይላሉ አቶ ደ። ይህ የሌለ ነገር ነው። የኦሮሞ ነጻነት ሰራዊት አመራር የሚመራበት ግም አለው። ይህን የመንግስቱ ስርዓት ያውቀዋል። ያስቸገራቸው ነገር ምናልባት ከዚህ በፊት የኦሮሞ ነጻነት ሰራዊትን በሽብር ፈርጆ በኋላ ላይ መተው ለድርድር መቀመጡ ነው። በተለይ ከህዋት ጋር ድርድር ከተቀመጡ በኋላ ከኛ ጋር ድርድር የማይቀመጡበት ሰበብ አጡ። ለዚህ ነው ይህን አዲስ ምክንያት ይዘው ብቅ ያሉት። አሁን በዚህ ስርዓት ላይ ከተለያዩ ዓለም አቀፍ ተቋማት ጭምር በኦሮሚያ ክልል ያለው ችግር እንዲፈታ ጫና እየደረሰበት ነው። ለዚህም እኛ የኦሮሞ ህዝብ ጥያቄ ምላሽ እስኪያገኝ ትግላችን ይቀጥላል ብለዋል። በምላሻቸው የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ወደ ተርቢ ከዚህ በፊት መንግስት በቀጥታም ሆነ በተዛዋሪ ከድርጅታቸው ጋር እንዳልተደራደረም ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
አመሰግናለሁ ገልሞ። ክብራትና ክብራን አድማጮች ወደ ተከታዩ የመጽሔት ርዕስ እንሻገር። ወደ ትግራይ ይወስደናል። የሰላም ስምምነቱ ከተደረሰ ወዲህ ከ36000 ኩንታል በላይ የእርዳታ እህል ወደ ትግራይ መግባቱን የክልሉ የግብርናና የገጠር ልማት ቢሮ ገለጠ። ወደ ክልሉ የገባው እርዳታ በጣም አነስተኛ ነው ያሉት የቢሮ ኃላፊ ዶክተር አትንኩት መዝገቡ አሁንም በፍጥነት ሰብአዊ እርዳታ መግባት አለበት ነው ያሉት። ሙሉጌታ አስፋሃ በጉዳዩ ላይ ክትትል አድርጎ ተከታዩን አድርሶናል።
የትግራይ ክልል የግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት መዝገቡ የሰላም ስምምነቱ ከተፈረመ ወዲህ ስላለው የሰብአዊ እርዳታ ሁኔታ አስመልክቶ ለመገናኛ ብዙሃን መግለጫ ሰጥቷል። ካለፈው ነሐሴ ወር ጀምሮ ጦርነቱ ዳግም ካገረሸ ወዲህ 1.2 ሚሊዮን አዲስ ተፈናቃዮች አሉ ብለዋል። በክልሉ ከአንድ ጊዜ እስከ 5 ጊዜ የተፈናቀሉ ዜጎች አሉ ሲሉም ተናግረዋል። በክልሉ የባንክ አገልግሎትና የንግድ እንቅስቃሴ አለመኖር እንዲሁም የመንግስት ሰራተኞችና በጥሮታ የሚተዳደሩ ሰዎች ሳይከፈላቸው 1 አመት ከ6 ወር በማለፉ በክልሉ የሰብአዊ ቀውሱ መባባሱ ተናግረዋል። በአሁኑ ጊዜ በክልሉ ያሉ የሰብአዊ ድጋፍ ሰጪ ሰራተኞች ጭምር እርዳታ ተቀባይ የሆነበት ሁኔታ ተፈጥሯል ሲሉ ዶክተር አትንኩት ገልጸዋል። የሰላም ስምምነቱ ከተካሄደ ወዲህ ወደ ክልሉ በአራት አቅጣጫ እርዳታ መግባት መጀመሩ ተስፋ ሰጪ ነው ሲሉ ኃላፊው ተናግረዋል።
ዚህም አራቱም ኮሪደሮች እንዲሰሩ መግባት ተፈጥሮ አንደኛው በጎንደር ሑመራ ወደ ሸራሮ አካባቢ፣ ሌላኛው በጎንደር ደባርቅ፣ ማይጸብሪ፣ ሽሬ፣ ሶስተኛው ደግሞ በኮምቦልቻ ወደ አላማጣ፣ ራያ አዘቦ፣ ኮረም አካባቢ፣ አራተኛው የሰመራ አብዓላ መቀለ ብዙ ቦታ የሚሸፍት ነው ማለት ነው። ስለዚህ በዚህ በአራት አቅጣጫ ባንዴ ቢገባ ችግሩ በተቻለ መጠን መቅረፍ ይቻላል በሚል ነው። ስለዚህ አራቱ ኮሪደር መከፈቱ በጣም ጥሩ ነው። ምንም ነገር እንከን ሳይጋጥም አራቱ ኮሪደሮች የተወሰኑ መኪኖች መጥተዋል። መምጣታቸው ትልቅ ምስራት ነው ሰላም ስለሆነ።
ስምምነቱ ከተፈጸመ ወዲህ እስካሁን ከ36000 ኩንታል በላይ የምግብ እርዳታ ገብቷል ያሉት ኃላፊው ይህ ግን በክልሉ ካለ ያስቸኳይ ምግብ ፍላጎት አንጻር በጣም ትንሽ ነው ብለዋል።
ወደ ትግራይ የገቡ ወደ 3600 ሜትሪክ ቶን መጥቷል። ይህኛው ትግራይ ከሚያስፈልገው መጠን ጋር ምንም የማያጠን አይደለም። 6.5 ሚሊዮን ታጋዥ አለን ብለን ስናስብ ወደ 107 ሺ ሜትሪክ ቶን ነው የሚያስፈልገው። ስለዚህ በፍጥነት እንቅፋት ሳይፈጠር ይረታ መኪኖች በፍጥነት እንዲገቡ ሁሉም ጥረት መደረግ አለበት።
ሁለት ነዳጅ የጫኑ መኪኖች ወደ ክልሉ መግባታቸው ሐላፊው አረጋግጠዋል። በየቀኑ የምግብ እርዳታ ቶሎ በማስገባት በአሁን ጊዜ እየሞቱ ያሉ ህፃናትና እናቶች ቁጥር ለመቀነስ መሰራት አለበትም ብለዋል። ወደ ትግራይ ለሚጓዙ የእርዳታ ተሽከርካሪዎች ፍቃድ አሰጣጥ ስርዓቱ በሶስት ቀን ይጠናቀቅ የነበረ ወደ አንድ ቀን በማውረድ ለማፋጠን የሚደረግ በበጎ የሚታይ ነው ብለዋል ሐላፊው። ብዙ እልቂት የተፈጸመበትና በዓለም አቀፍ ማህበረሰብ የሀገሪቱ ምስል ያጠለሸ ጦርነት ነው የተካሄደው ያሉት ዶክተር አትንኩት፣ ሆነም አሁንም የተደረሰው የሰላም ስምምነት ከቀውስ ለመውጣት ተስፋ የተጣለበት ነው ብለዋል። ከለጋሽ ድርጅቶች ከሚደረግ ድጋፍ በተጨማሪ ከመንግስት የፌዴራል ተቋማትም ድጋፍ ሊደረግ ይገባል ብለዋል። ዶክተር አትንኩት መዝገቡ መግለጫ ሲሰጡ የኢትዮጵያና የክልሉ ሰንደቅ ዓላማ በቀኝና ግራቸው አቅጣጫ አድርገው ነው የሰጡት። ይህ ጦርነቱ ከተጀመረ ወዲህ ዶክተር ደብረጽዮን ገብረ ሚካኤል በመጀመሪያው ጦርነት ሳምንታት ካደረጉት በኋላ ባለፉት ሁለት ዓመታት የመጀመሪያው የክልሉ ባለስልጣን ናቸው የኢትዮጵያ ሰንደቅ ዓላማ አስቀምጠው መግለጫ የሰጡት ዶክተር አትንኩት። በሌላ በኩል በኢትዮጵያ የሚገኙ የተባበሩት መንግስታት ተቋማት ኃላፊዎችና ተወካዮች ባለፈው አርብ ህዳር 16 2015 ዓ.ም በመቀለ ከተማ ጉብኝት አድርገዋል። በኢትዮጵያ የተባበሩት መንግስታት የእርዳታ ማስተባበሪያ ጽህፈት ቤት ኃላፊ ካትሪን ካሳንጋ ያስተባበሩት ጉብኝት ነበር። ኃላፊዋ የሰላም ስምምነት በእርዳታ ሰጪ ተቋማት ትልቅ መንሰሳት ያሳደረ ነው ብለዋል። በመቀለ ያደረጉት ጉብኝትም የሰብአዊ እርዳታ ስራውን ለማቀላጠፍ መሆኑን ተናግረዋል። በመቀለ አይደር ሪፈራል ሆስፒታል ጉብኝት ማድረጋቸውና የሆስፒታሉ ሰራተኞች የአቅርቦት እጥረት ያለ ታካሚዎች ለማገዝ የሚያደርጉት ጥረት የሚደነቅ ነው ሲሉ ኃላፊዋ ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
አመሰግናለሁ ሙልጌታ። ተከታዩ ርዕስ ደግሞ ወደ ሶማሊያና ወደ ኦሮሚያ ክልሎች ወሰን አካባቢ ይወስደናል። በኦሮሚያ ክልል ባሌ ዞንና በሶማሌ ክልል ሊበን ዞን የሚገኙ የጉራ ዳሞሌ ወረዳዎች ወሰን ዙሪያ በተፈጠረው ዝግብ መነሻነት ከ14000 በላይ ዜጎች የተፈናቀሉበትና በርካቶችም ህይወታቸውን ያጡበት ወራት የሚያስቆጠረው ዝግብ በዘላቂነት እንዲፈታ የሚያስችል ስምምነት ተደረሰ ነው የሚለው። የሁለቱ ክልሎች ምክትል አስተዳዳሪዎችና የአገር ሽማግሌዎች የተሳተፉበት የሰላምና የልማት ጉባኤ መካሄዱን ጠቅሶ በጉባኤው ካለፈው መጋቢት ወር ጀምሮ እስከ መስከረም ድረስ ያዝለቀቅ ያደረገ የቆየውን ግጭት በዘላቂነት ለመፍታት መደላድል የሚሆኑ የመፍትሄ ሐሳቦች ላይ ከስምምነት ተደርሷል ይለናል አዲስ ቸኮል በተከታዩ ዘገባው።
በ1999 ዓ.ም የተካሄደውን ህዝበ ውሳኔ ተከትሎ በጉራ ዳሞሌ ወረዳ ወሰን ላይ የተደረገው ልጥ በፈጠረው አለመግባባት በኦሮሚያ ክልል የባሌ ዞንና በሶማሌ ክልል የልበን ዞን ውስጥ የሚገኙ የጉራ ዳሞሌ ወረዳዎች ተደጋጋሚ ግጭቶችን አስተናግደዋል። ካለፈው መጋቢት ጀምሮ እንዳገረሸ በተነገረለትና በርካቶችን ለሞት ለመፈናቀልና ለንብረት ውድመት የዳረገው ግጭት በዘላቂነት እንዲፈታ ከመግባባት ላይ መደረሱን የሶማሌ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊው አቶ አብዱልቃድር ረሺድ አስታውቀዋል። የቢሮ ኃላፊው በተለይ ለአሜሪካ ድምጽ እንዳስታወቁት የሃይማኖት አባቶች፣ የጎሳ መሪዎች እንዲሁም በሁለቱም የክልል ምክትል ርዕሳነ መስተዳድሮች የተመሩ የሁለቱ ክልል ከፍተኛ አመራሮች የተሳተፉበት የሰላምና የልማት ጉባኤ መካሄዱን ገልጸዋል።
በእርሻ በግጦሽ እንደዚሁም በአዲስ መንደር ማሰባሰብ የአስተዳደራዊ ወሰን የመሬት አቀማመጡ ጂኦግራፊም ችግር ስለነበር ማህበረሰቡ ህዝባቡ ቆይቶ የቆየም ነው። አሁን የተፈጠረ ሳይሆን ላለፉት 20-25 ዓመታት የቆየ ግጭት ነበር። አሁን ያው በሰላም ተጠናቆ ማህበረሰቡ፣ የሀገር ሽማግሌዎች፣ የሃይማኖት አባቶች እንደዚሁም መላው የዛ አካባቢ ተወላጆች ተሳትፎ መንግስትም ጥረት አድርጎ ሙሉ ለሙሉ አልቋል ለማለት ይቻላል።
በጉባኤም የወሰን ችግሩ በፌዴራል መንግስት ዘላቂ መፍትሄ እስከሚያገኝ ድረስ በአካባቢው ግጭት እንዳይኖር የሚያስችሉ እርምጃዎች እንደሚወሰዱ ከመግባባት ላይ ተደርሷል ብለዋል። ለበርካታ ወራት ያዝለቀቅ እያደረገ ከቀጠለው ግጭት ጀርባ እጃቸው አለበት የተባሉ የወረዳ አመራሮችም ከኃላፊነት እንዲነሱ መደረጉን አቶ አብዱልቃድር ረሺድ አስታውቀዋል።
ሰላም እንዲኖር፣ ማንኛውንም ዜጋ ያለበት ሰላም እንዲያገኝ፣ መንገድ ክፍት እንዲሆን፣ መንገድ ተዘጋግቶ ነበር ለማህበረሰቡ እንቅስቃሴ እንዳያደርግ እንዳይቀላቀል መንገዶች ተዘግቶ ነበር እና መንገዶቹ እንዲከፍት ጠመንጃ የያዘ ሰው እዛ አካባቢ እንዳይታይ፣ ለምን ማህበረሰቡ ሞራሊም በኋላ ችግርም ተፈጥሮ ስለነበር ሌላ ችግር እንዳይፈጥር ጠመንጃ የያዘው እንዳይታይ እዛ አካባቢ፣ ሌላው ተፈናቃይ ወደ ቀዩ እንዲመለስ እዛ በተመለሰበት ቦታ እርዳታ እንዲያገኝ ሌላ የመሬት ጥያቄ ካለ ወይ የወሰን ጥያቄ ካለ በፌደራል መንግስት እስኪፈታ ድረስ ሁሉም ባለበት እንዲቆይና ሌላ ችግር እንዳይባባስ የመሬት መስፋፋት እንደዚሁም የአዲስ ሰፈራ ዳይካሄድ ነው ለአመራር መመሪያ የተሰጠው። እርምጃም ወስደናል። አመራር ላይ እዛ አካባቢ ማህበረሰብ ሲያጋጩ የነበሩ አመራሮች በሁለቱም በኩል አጠቃላይ የወረዳውን አመራር እርምጃ ተወስዶባቸው አዲስ አመራር ነው የጀመረው።
በጉባኤ ላይ ተገኝተው ከነበሩት የኦሮሚያ ክልል አመራሮች መካከል የሰላምና ጸጥታ ቢሮ ምክትል ኃላፊው አቶ ኃይሌ ጉርሜሳ ለማናገር ያደረግነው ተደጋጋሚ ጥረት አልተሳካም። ባለፈው ነሐሴ ወር አናግረናቸው የነበሩት የባሌ ዞን አደጋ መከላከል ወይም ቡሳ ጎነፋ ቢሮ ኃላፊ አቶ ወንድማገኝ ከበደ ከሶማሌ ክልል የመንግስቱ ታጣቂዎች በመሸሽ ከ1400 በላይ ሰዎች ተፈናቅለው በጊዜ መጠለያ እንደሚገኙ አስታውቀው ነበር። የግጭቱ መንስኤም የመሬት ማስፋፋት ፍላጎት እንደሆነ ነበር የነገሩን። በወቅቱ የአሜሪካ ድምጽ ያናገራቸው በሶማሌ ክልል የሊበን ዞን ጸጥታ ኃላፊው አቶ መሐመድ አብዲም የሶማሌ ክልል ተጠቂ እንጂ አጥቂ ያለመሆኑን በዚህም ከ18 በላይ ሰዎች እንደተገደሉና በርካታ ቤቶችም እንደተቃጠሉ አስታውቀው ነበር። ከወር በፊትም ተመሳሳይ ግጭት ተከስቶ ተሳሳይ የስህተት መጥፋትና የንብረት ውድመት ተከስቶ ነበር። ባለፈው ቅዳሜ የተደረሰው መግባባት ተከትሎ በግጭቶቹ ተፈናቅለው የነበሩ ወደ ነበሩበት እንዲመለሱና የወደሙ መሰረተ ልማቶችም እንዲጠገኑ እንደሚደረግ አቶ አብድርቃድር አስታውቀዋል።
ማህበረሰቡ ተፈናቅሎ ነበር። ብዙ ንብረት ወድሟል። ብዙ ቤቶች ተቃጥሎ ነበር። ነገር ግን ያ ሁሉ ማህበረሰቡ ሰፊ ጊዜ አወያይተን አስቀምጠን ብዙ የሰላም ኮንፈረንሶች አዘጋጅተን ሁሉም በነበረበት ተመልሷል ለማለት ይቻላል። አሁን ተፈናቃዮቹ ንብረታቸው ቢወድምም መሰረተ ልማት ቢወድምም እዛ አካባቢ መንግስት መሰረተ ልማቱን ድጋሜ ጥገና እንዲያደርግና ማህበረሰቡ ያልተፈናቀለው ተፈናቃዩን እንዲያግዝ በማድረግ ብዙ ነገሮች አሁን እየተከናወኑ ይገኛሉ።
በጉራዳሙል የሚኖሩ ህዝቦች ኦሮሞና ሶማሌ ተብለው የሚከፋፈሉ ሳይሆኑ አንድ ህዝብ ናቸው የሚሉት አቶ አብዱርቃድር ረሺድ ይሄንን አንድነታቸውን አጠናክረው በሰላም እንዲቀጥሉ ማድረግ ከሁሉም ይጠበቃል ብለዋል። ከኦሮሚያ ክልል የመንግስት ኮሙኒኬሽንና የሰላምና ጸጥታ ቢሮዎች በጉዳዩ ላይ ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ወደ ዓለም አቀፍ ርዕሶች ነው የምናመራው። ወዲህ ወደ ዋሽንግተን የሚመለሰናል። የባይደን አስተዳደር ለዩክሬን የ37 ቢሊዮን ዶላር እርዳታ እቅድ አሰናድቷል። በዩናይትድ ስቴትስ የሪፐብሊካኖች አብላጫ መቀመጫ የሚይዙበት አዲሱ የተወካዮች ምክር ቤት በመጪው ወር ጥር ላይ ስራ ይጀምራል። የባይደን አስተዳደርም ያ ከመሆኑ አስቀድሞ በቀጣዮቹ ሳምንታት ውስጥ ለዩክሬን የ37 ቢሊዮን ዶላር እርዳታ ለማስፈቀድ በመንቀሳቀስ ላይ ነው። የአሜሪካ ድምጿ ሚሼል ኩዊንስ ከሳን ፍራንሲስኮ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅት ታየ እንደሚከተለው ታቀርበዋለች።
አዲሱ ምክር ቤት በጥር ወር ስራውን ሲጀምር በጠባብ የድምጽ ብልጫ አብላጫ መቀመጫ ከሚይዘው ከሪፐብሊካን ፓርቲው መሪዎች መካከል አንዳንዶቹ በፕሬዚደንት ባይደን አስተዳደር የተሰናዳውን የዩክሬን እርዳታ እቅድ አጥብቀው እንደሚፈትሹት ከወዲሁ እየተናገሩ ነው። የተወካዮች ምክር ቤቱ የውጭ ጉዳዮች ኮሚቴ አንጋፋ አባል የሆኑት የቴክሳሱ ሪፐብሊካን ማይክል መካል ለኤቢሲ ቴሌቪዥን በሰጡት ቃል እንዲህ ብለዋል።
We are going to provide more oversight, transparency and accountability.
በበለጠ ቁጥጥር፣ ግልጽነትና ተጠያቂነት የምንይዘው ጉዳይ ይሆናል። ዝም ብለን ያው የፈልጋችሁትን ስጡ ብለን ቼክ አንሰጥም።
አሁን ቀደም ለዩክሬን የተሰጡ እርዳታዎች ከሁለቱም ፓርቲዎች ሰፊ ድጋፍ አግኝተው መፈቀዳቸው የሚታወስ ነው። አሁን የባይደን አስተዳደር ጦርነት ላይ ላለችው ለዩክሬን ለቀጣዮቹ ጥቂት ወራት ለወታደራዊና ለሌላውም ወጪዋ የሚሆን የ37 ቢሊዮን ዶላር አስቸኳይ እርዳታ እንዲፈቀድ ይፈልጋል። 21.7 ቢሊዮን ዶላሩ ለወታደራዊ ለደህንነትና ለሌላም መከላከያ ንክ ድጋፍ የሚወር ሲሆን 14.5 ቢሊዮን ዶላሩ ደግሞ ለሰብአዊ እርዳታና ለመንግስታዊ ወጪዎቿ የታለመ መሆኑን የባይደን አስተዳደር አመልክቷል። የአስተዳደሩ የብሔራዊ ጸጥታ አማካሪ ጄክ ሰለቨን በቅርቡ ወደ ዩክሬን በተጓዙበት ጊዜ የዩናይትድ ስቴትስን ድጋፍ እንዲህ ሲሉ ነበር በድጋሚ ያረጋገጡት።
United States is going to be with Ukraine for as long as it takes in this fight.
ዩናይትድ ስቴትስ በዚህ ጦርነት እስከመጨረሻው ከዩክሬን ጎን ትቆማለች። ማወላወል መሰላቸት ማፈግፈግ የሚባል ነገር አይኖርም። መርዳታችንን እንቀጥላለን።
በርግጥ በሁለቱም ፓርቲዎች ውስጥ ለዩክሬን የሚሰጠውን ድጋፍ የሚቃወሙ የተወሰኑ አባላት አሉ። ይርዳታው መጠን በዛ። በእውነትስ እርዳታው በሙሉ ችግር ላይ ላለችው ሀገር ይደርሳል ወይ? የባይደን አስተዳደርስ የእርዳታው ገንዘብ በትክክል መድረሱን ይከታተላል ወይ የሚል ጥያቄ በማንሳት ተቃውሞ ያሰሙ ሪፐብሊካኖች አሉ። የቴክሳሱ ሪፐብሊካን ማይክል መካል ሲናገሩ
We're going to do this in an accountable way with transparency to the American people. These are American
ተጠያቂነትና ለአሜሪካ ሕዝብ ግልጽነት ባለው መንገድ ነው የምንይዘው። የሚሰጠው የአሜሪካውያን ግብር ከፋዮች ገንዘብ ነውና ይህ ሲባል የዩክሬን ሕዝብ ለያዘው ውጊያ ድጋፋችን ይቀንሳል ማለት ነው? አይደለም። ግን ኃላፊነት በተመላበት መንገድ ነው የምናደርገው።
ይህ በዚህ እንዳለ የዩክሬን ባለስልጣናት እንዳስታወቁት በምስራቃዊና በደቡባዊ ዩክሬን በርካታ አካባቢዎች በሩሲያ ድብደባ ምክንያት የተቋረጠውን የኤሌክትሪክ ኃይል መስመር የመጠገን ስራ ተጀምሯል።
ቆንጂት ታየን አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። የስቱዲዮ ሰዓታችን አሁን ከምሽቱ 3 ሰዓት ከ31 መሆኑን ያመለክታል። ቀደም ብዬ የምስልና ድምጽ አቀናባሪዎቻችን ሳላስተዋውቅ ዘልያለሁ። ግርማ ደገፋና ሲሳይ አሸናፊ እንደወትረው ሁሉ ድምጽና ስዕሎችን ሲያቀናብሩልን አምሽተዋል። እናመሰግናለን። አድማጮች አሁን በቀጥታ ለዚህ ክፍል ቀዳሚ ወደ ሆነው ቅርብር ነው መወስዳችሁ። ሐኪሞን ይጠይቁ አኪሞኒ ጠይቁ ለምሽቱ በመጠኑ ዘና ሳያደርጋችሁ የማይቀር መረጃውም ተስፋ የሚሰጥ የሚመስል ዝግጅት ነው ይዘው የቀረበው። የሙዚቃ መሳሪያ መጫወት የግድ የተራቀቀ ሙዚቀኛ መሆንን ሳይጨምር ብቻ የሙዚቃ መሳሪያ መጫወት በኋላኛው እድሜ ሊከሰት የሚችለውንና በሕክምናው ቋንቋ በእንግሊዝኛው አጠራር ዲሜንሺያ በመባል የሚታወቀውን የትውስታና የማገናዘብ ችሎታን ጨምሮ ነኝን የሚያሳጣና የሰብእና ሁከትም የሚያስከትል የአንጎል ህመም ውስብስብ የአንጎል ህመሞች ናቸው። መከላከል መቻሉን አስመልክቶ ይወጣ ሳይንሳዊ ጥናት ውጤት ነው። ከዚህ ቀደም ሙዚቃ ያለበት ሆን ተብሎ ሙዚቃ የሚጫወቱና የሚያጫወቱበት ቤት ሙዚቃ ከማይዘወተርበት ቤት እንደምን ይለያል ስንል ሙዚቃ ቀልብን ከማዝናናት ውጥረትን ከማርገብ ባሻገር የሚኖረውን ተቃሚ ፋይዳዎች በዝርዝር ያቀረበ ፕሮግራም አቅርበን ነበር። ዛሬ ታዲያ የተጫዋቾቹ ተራ ነው። የዚህን ትንታኔ የሚሰጡን ቀደም ብዬ በመግቢያችን ያስተዋወቅኳቸው ፕሮፌሰር ዮናስ እንዳለገዳ የአእምሮና የአንጎል ሐኪምና ተመራማሪ ናቸው። ወደ ምልልሳችን ይሰዳቸው። በዚህ የጥናት ግኝት ከቀድሞ የሙያ አጋሮቹ አንዱ የሜዮ ክሊኒኩ የነርቭ ቀዶ ሕክምና ትምህርት ክፍል ኃላፊ ዶክተር በርናንድ ቤንዶክ አንጎል ከሚያከናውናቸው የረቀቁ ስራዎች አንዱ ያሉትን የሙዚቃ መሳሪያ የመጫወት ትርፋት ሲያስረዱ በአንጎል ውስጥ አዳዲስ የነርቮች ግንኙነት እንዲፈጠርና አንዳንድ ግንኙነቶች ደግሞ እንዲሻሻሉ ማገዙን ያስረዳሉ። ሰዎች የተለያዩ ቋንቋዎችን የመናገር ክህሎታችንን ባዳበርን መጠን ለዚህ ቀደም ብለን ላነሳነው የተለያዩ የአንጎል አሰራሮችን መታወክ የሚታይበት ሁኔታ እንዲቀንስ ያግዛል ሲሉም ይተነትናሉ። እንዴት ነው የሙዚቃ መሳሪያ መጫወት ይሄን ሐል የተለየ ጠቀሜታ ሊያመጣ የቻለው? ከጠቅላላ ጥያቄ ብንነሳ ፕሮፌሰር ዮናስ።
እሺ፣ አመሰግናለሁ። በአጋጣሚ አውቃቸዋለሁ። ፕሮፌሰር ቤንዶክ የአንጎል ቀዶ ጥገና ሐኪም ናቸው እና በአጋጣሚ ደግሞ እሳቸው ሲቀጠሩ አፈላላጊ ኮሚቴው ውስጥ የምርምር ክፍልን በመወከል እኔ ነበርኩ የነበርኩት እና ስለ እሳቸው ስራ አውቃለሁ። በእርግጥ ጥሩ ነገር ነው የተናገሩት። የእሳቸው ምርምር እዚህ ላይ ባያተኩርም የተናገሩት ነገር በሳይንስ ላይ የተመሰረተ ነው። የእኛም የጥናት ቡድን ይህን ነገር አጥንቶታል እና ይሄ ዲሜንሺያ ወይም የመጃጃት በሽታ ማለትም አንጎል ውስጥ ያሉ የነርቭ ሴሎች አንዳንድ ሰዎች እያረጁ ሲሄዱ በጣም በተፋጠነ ሁኔታ እየቀጨጩና እየሞቱ ይሄዳሉ። ያ እንግዲህ የመጀመሪያ ደመንሻ ከደመንሻ በፊትም ደግሞ ቅድመ ደመንሻ ማይል ኮግኒቲቭ ኢምፐርመንት MCI ይባላል። እሱ ልዩነቱ ከደመንሻ እንግዲህ MCI የሚባለው ግለሰቡ ስራውን መስራት ይችላል፣ ቤት ውስጥ መንቀሳቀስ ይችላል፣ ስራውንም ማከናወን ይችላል፣ ወይንም ልብሱን መቀየር የተለያየ ነገር ማድረግ ይችላል። ነገር ግን ግለሰቡ የተወሰኑ ችግሮች ኤግዜክቲቭ ፋንክሽን እቅድ ማውጣት፣ እቅዱን ስራ ላይ ማዋል መቸገር፣ ወይም የሾርት ተርም ሜሞሪ የትላንትና ሆነ የትላንት ወዲያውን ማስታወስ አለመቻል፣ ለምሳሌ አውሮፕላን ተሳፍሮ ከዲሲ ኒውዮርክ መሄድ ካለበት ያንን መርሳት፣ እንዲህ አይነት ችግር ግን እንደ መጃጃትን ደግሞ
ያልጠና ልክ ነው።
ራሳቸውን መንከባከብ ይችላሉ። ግን እንደዚህ ይሄ እንግዲህ MCI የሚባለው ደመንሻ ቀጥሎ ይመጣል ማለት ነው። ደመንሻ ወይም መጃጃት ሲይዘው እንግዲህ ልብስም ለመበስ በመጨረሻ ላይ እንደውም ራሱንም ለመመት አይችልም።
ማገናዘብ ችሎታቸውን የማሰላሰል አቅማቸውን ያሳጣቸዋል።
ልክ ነው። ማንነትም ያጣሉ። ምክንያቱም አንጎል ግንባራችን ውስጥ የአንድ ሰው ማንነቱን ከሌ ነኝ እንዲህ አይነት ሰው ነኝ የሚለውን ነገር ሰልፍ ማለትም ራስነት ማንነትን እንድናውቅ የሚያደርጉ የነርቭ ሴሎች አሉ። እነዚህ ነርቭ ሴሎች ተጨባጭ ናቸው። የሚታይ በእጅ የሚነኩ የሚዳሰሱ ናቸው። እነሱ ሲጫጩ ግለሰቡ ማንነቱንም እያጣ ይሄዳል እና ይሄ ሙዚቃ መሳሪያ ይህንን ችግር ደጋ ሊቀንስ ይችላል የሚል ከአስር ዓመት በፊት ጽፈናል። እንደገና ከአምስት ዓመት በፊትን ጥናት አድርገን ጽፈናል። ፕሮፌሰር ቤንዶግን የተናገሩት ሙዚቃ መሳሪያ የመጃጀት በሽታውን እንዴት አድርጎ ነው ሊከላከል የሚችለው እሱ ላይ ነው አስተያየት የሰጡት።
መልካም ፕሮፌሰር ዮናስ፣ ቀደም ያለውን የእናንተን ጥናት ገፋ አድርገን እንድንመለከት ፈልጋለሁ። ከዚያ በፊት ግን ፕሮፌሰር ቤንዶግ ከተናገሩት በጣም በተለየ ስሜት የሚታይ ጥያቄ የሚጋብዝ አንድ ጭብጥ እናንሳ። እጅግ የረቀቀውን የአንጎል ቀዶ ሕክምና ስራቸውን በሚያካሂዱበት ወቅት ሙዚቃ አጋዣቸው መሆኑን የሚናገሩት ዶክተር ቤንዶግ የአንጎልን ውስጣዊ ገጽታ የተሻለ ለማጤንና የአንጎል ቀዶ ሕክምና ስራንም ደህንነት ለማረጋገጥ እንደሚረዳ ያስረዳሉ። እንዴት ነው ይህ የሚሆነው? እስኪ አሁን ደግሞ ይህ ሊሆን የቻለበትን በመጠኑ ያብራሩልን።
የቀዶ ጥገና ውስጥ የአንጎል ቀዶ ጥገና ወይም በሌላ ቀዶ ጥገና ሲያደርጉ አንዳንድ ሐኪሞች ሙዚቃ የሚሰሙ አሉ እና ፕሮፌሰር ቤንዶክም አንዳቸው ናቸው። ሌላም ፕሮፌሰር ማሌሎች ማቃቸውም አሉ ሙዚቃ እየሰሙ ቀዶ ጥገና የሚያደርጉ። ያ እንግዲህ ሀሳብን ሰብሰብ ለማድረግ ስለሚያስችል ነው። ቀዶ ጥገና ብቻ ሳይሆን ጽሑፍ ሲጽፉ አንዳንድ ሰዎች የተወሰነ ሙዚቃ ባክግራውንድ መስማት የሚፈልጉ አሉ እና ይሄ እንግዲህ ሰስቴንድ አቴንሽን ማለትም ሀሳብን ለብዙ ጊዜ በረዘመ ሁኔታ ሰብሰብ አድርጎ ለማስቀመጥ ይረዳል። ሙዚቃ እንግዲህ በእንግሊዝኛው ኤግዜኪቲቭ ፋንክሽን የምንለውን ነገር ለሱ ሊጠቅም ይችላል። ይሄን እንዴት ነው ሊጠቅም የሚችለው ባለው ሶስት ነገሮች አሉ። አንጎል ውስጥ የነርቭ ሴሎችን እንዲነቃቃ የሚያደርግ አንደኛው ሜንታል አክቲቪቲ ማለትም እንደ ሙዚቃ ስማት አይነት ነገሮች፣ ሁለተኛው በፊዚካል አክቲቪቲ አካል እንቅስቃሴ፣ ሶስተኛው አሁን ፕሮፌሰር ማርክ ማትሰን ያገኘት ደግሞ እሳቸው ጥናት ልክ እንደ ሙዚቃ መሳሪያ እንደ አካል እንቅስቃሴው ደግሞ ነርቭ ሴሎች እንዲራቡ እንዲባዙ የሚያደርገው ሌላው ሶስተኛው እሳቸው ባደረጉት ጥናት ሰዎችም ላይ እንስሳት ላይ 16 ሰዓት ምግብ ሳይበሉ 8 ሰዓት እየበሉ የተለያየ ፕሮቶኮል አለ። አንዱ ምንድነው ለአምስት ቀን የተለመደው በቀን 3 ይበላል። ሁለቱን ቀን ግን ለ16 ሰዓት ከመሽቱ 12 ሰዓት በእኛ 6 ፒኤም ከበላ አንድ ሰው ራቱን በሚቀጥለው ቀን ቁርሱን ወይም ምሳውን የሚበላው እኩለ ቀን ላይ በእራትና በእኩለ ቀን መሀል ባለው ጊዜ ውስጥ በእንግሊዝኛው አጠራር ሜታቦሊክ ስዊች የሚባል ነገር አለ። በዛን ጊዜ የሚለቀቁ ኬሚካሎች አሉ። ያ አንዱ ኬሚካል BDNF ይባላል። ስሙ ይርጋጨፌም ልንሆን ይችላል። ያ ኬሚካል የሚረጨው አንጎል ውስጥ ያሉ በተለይ የማስታወስ ስራ የሚሰራ CA1 የሚባል የአንጎል ክፍል አለ። እዛ ውስጥ ያሉትን ስቴም ሴሎች ዝም ብሎ የሚራቡ ናቸው። እነሱን ወደ ነርቭነት እንዲቀየሩ ይቆሰቆሳቸዋል። እና ለዚህ ነው የአካል እንቅስቃሴ የሙዚቃ መሳሪያ ብቻ አይደለም። ይሄ ራሱ በክሮሽ ስራ ይሄ ኒቲንግ ኩልቲንግ ማለት በፈረንጆቹ እንደዚህ አይነት ነገሮች በሙሉ አንጎል ውስጥ እነዛን የነርቭ ሴሎች እንዲንቀሳቀሱ የሚያደርጉ ናቸው እና
አድማጮች ከፕሮፌሰር የናስ እንዳለ ገዳ ጋር ያደረግነውን በቅርቡ የወጣውን ሳይንሳዊ ዘገባ መሰረት ያደረገ የሙዚቃ ቀማሪዎች ወይም ሙዚቃ መጫወት ቀማሪም ባይኮን ሊያሰጥ ወይም ሊያስገኝ የሚችለውን ጠቀሜታ አስመልክቶ ነበር የተነጋገርነው። እርሳቸውና ቡድናቸው የሰሩትን ተዛማች ጥናት በተመለከተ ደግሞ በሚቀጥለው ፕሮግራማችን እንመለሳለን። ፕሮፌሰር የናስ እንዳለን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች አሁን ሳምንታዊው አፍሪካ ነክ ርዕሶች። አፍሪካ ነክ ርዕሶች ሁለት ጭብጦችን ይመለከታል። ለምሽቱ በካሜሮኗ ዋና ከተማ ያውንዴ የደረሰ የመሬት ናዳ በቀብር ስነ ስርዓት ላይ የነበሩ 13 ሰዎችን መግደሉ ተዘገበ። ጋና ከባድ የሆነ የምጣኔ ሀብት ቀውስ ገጥሟታል። የዋጋ ግሽበቱ 40% ሲደርስ የመገበያያ ገንዘቧ ከዶላር ምንዛሬ አንጻር በግማሽ ያህል ወድቋል ይለናል። አዘጋጅና አቅራቢው እንግዱ ወልዴ ነው፣ እንደሚከተለው ያቀርበዋል።
በካሜሩን ዋና ከተማ ያውንዴ ትናንት እሁድ በደረሰ የመሬት ናዳ 14 ሰዎች ህይወታቸውን እንዳጡ ተሰምቷል። የአካባቢው ባለስልጣን እንዳሉት አደጋው የደረሰው ሰዎቹ በቀብር ስነ ስርዓት ላይ በነበሩበት ወቅት ነው። ናስር ፖል ቢያ የማዕከላዊ ናይጄሪያ ክልል ገዢ ናቸው።
More than 14 people have lost their lives. They were attending a meeting in this place, very dangerous area.
ከ14 ሰዎች በላይ ህይወታቸውን አጥተዋል። ከዚህ ቦታ ላይ ተሰብስበው ነበር። በጣም አደገኛ ስፍራ ነው። ድንገት ነው የመሬት መንሸራተቱ የተከሰተው። 10 አስከሬኖችን አግኝተን ወደ ማዕከላዊ ሆስፒታል ተወስደዋል። ሌሎችን እየፈለግን ነው።
የዓይን እማኞች ለሮይተርስ የዜና ወኪል እንደነገሩት በደርዘን የሚቆጠሩ ሰዎች በአንድ የአፈር ቁልል አጠገብ ባለ ሜዳ ላይ ለቀብር ተሰባስበው ባሉበት ሰዓት ነበር ናዳው የወረደባቸው። አገረ ገዢው አስከሬን ፍለጋው ይቀጥላል ይላሉ።
The city council is going to send an engine tomorrow, this night even, to come and equally try to see.
የከተማው ምክር ቤት በነገው ዕለት ማሽን ልኮ ፍለጋውን ይቀጥላል። አሁን ግን ሰራተኞቹ ስራውን እንዲሰሩ፣ ሰዎች ከአካባቢው እንዲርቁ እንጠይቃለን። በነገው ዕለት ግልጽ የሆነ ሪፖርት ይኖረናል።
ያውንዴ በአፍሪካ ካሉ በጣም እርጥብ መሬት ካላቸው ከተሞች አንዷ ስትሆን ከተማዋ በርካታ ጉብታዎች ይገኙባታል። በዚህ ዓመት የጣለው ከባድ ዝናብ በመላ አገሪቱ ጎርፍ ያስከተለ ሲሆን መሰረተ ልማትን ሲያዳክም በሺህ የሚቆጠሩ ሰዎችን ደግሞ አፈናቅሏል። ጋና ከባድ የሆነ የኢኮኖሚ ቀውስ ገጥሟታል። የዋጋ ግሽበቱ 40% ሲደርስ የመገበያያ ገንዘቧ ከዶላር አንጻር በግማሽ ያህል ወድቋል። የመንግሥት መዋለ ንዋይ ሁኔታም ለዓመታት ባልታየ ሁኔታ ዝቅተኛ ሁኔታ ውስጥ ይገኛል። በዚህ ምክንያት ፕሬዝዳንቷ ናና አኩፎ አዶ በምዕራብ አፍሪካው ተዋገር በርካታ የተቃውሞ ሰልፎች ተደረጉባቸዋል። እርሳቸው ችግሩን በአንድ ላይ የመጡ ከኢሳያሎች ባሏቸው ላይ አላከዋል። የኮቪድ-19 ወረርሽኝና የሩሲያ ዩክሬንን መውረር እንደ ሌሎቹ የምዕራብ አፍሪካ ሀገሮች ሁሉ ጋናም በወረርሽኙ ምክንያት እንዲሁም በዩክሬን ጦርነት ምክንያት ከደረሰው የምግብና የኃይል ዋጋ መወደድ ካስከተለው ጉዳት ገና በማገገም ላይ ነች። በዚህ ላይ የአገሪቱ የመገበያያ ገንዘብ የሆነው ሴዲ ወድቋል። ከዶላር አንጻር ሲታይ በዓለም ከፍተኛ መውረድ ያሳየ ነው ተብሏል። የ31 ሚሊዮን ሕዝብ አገር የሆነችው ጋና በገንዘብ ቀውስ በቀጠናው ክፉኛ የተጎዳች አገር መሆኑ እየተነገረ ነው። ይህ ችግር ደግሞ በጣም ከሚሰማቸው መካከል በአስመጭነት ሥራ ላይ የተሰማሩት ይገኙበታል። ምክንያቱም ዕቃዎቹን ለማስመጣት ዶላር ያስፈልጋቸዋልና። ኦቤንግ ክራምፓ በአስመጭነት ሥራ ላይ የተሰማሩ ነጋዴ ናቸው።
ጥቃቅን ማስመጣት የምታወጣው ገንዘብ ለምሳሌ የሚያህል አንድ ኮንቴይነር ለማስመጣት በአሁን ወቅት እጥፍ ያስከፍልሃል። ከበፊቱ ጋር ሲነጻጸር ተመሳሳይ ቃና አንድ አይነት መጠን ብታመጣም የምትከፍለው ክፍያ ግን እጥፍ ነው።
ለሸማቾችም ችግሩ ያው ነው። አሁን እጅግ በጣም አስፈላጊ ላሉ ነገሮች ወጪ የሚያወጡ ሰዎች ጥቂት ናቸው። ይህ ደግሞ ነጋዴዎችን ጎርቷቸዋል። ሜሪ ሳሮፋ ያገለገሉ ሰፋዎችን ከአውሮፓ በማስመጣት ስራ ላይ ከ30 ዓመት በላይ ቆይተዋል።
ከፈስ ማቻ አየ መንፈንስ within a month to 2 months etc.
ከዚህ በፊት ቃዎችን ለመሸጥ የሚወስድብኝ ጊዜ አንድ ወር ቢሆን ነው። ከዛም ለማምጣት ወደ አውሮፓ ቀናለሁ። አሁን ግን እቃ ካስመጣው 4 ወር ሊሆነኝ ነው። እስካሁን የሸጥኩት 3 ሶፋ ብቻ ነው። ከጀርባ ብትመለከት የታሸጉ ብዙ ሶፋዎች አሉን። ኮንቴይነሩም ሙሉ ነው። ኢኮኖሚው ጥሩ አይደለም።
የጋና አስመጭና ላኪዎች ማህበር ፈተናዎች ገጥመውት ከርሟል። ለወራቶች አስተማማኝ ያልሆኑ ሁኔታዎች ውስጥ ከርሟል። የማህበሩ ጻፊ የሆኑት ሳምሶን አሳኪ እንዳሉት በርካታ ንግዶች ችግር ውስጥ ከመውደቃቸው ተዘግተዋል አሊያም ማስመጣት አቁመዋል።
Every businessman that is in this country.
በዚህ ሀገር ውስጥ የሚገኝ እያንዳንዱ ነጋዴ እየሸጠ አይደለም፣ በየወሩ እየከሰረ ነው። ከ50% በላይ ኪሳራ ነው። ብዙ ነጋዴዎች እቃ ማስመጣት አቁመዋል።
የጋና መንግስት ለቀውሱ የኮቪድ-19 ወረርሽኝንና በዩክሬን እየተካሄደ ያለውን ጦርነት በምክንያትነት ያነሳል። ተንታኞች እንደሚሉት ግን አገሪቱ ኢንቨስተሮችን በማስተናገድ ረገድ የምታሳየው ድክመት ሌላው ምክንያት ነው። ሉዊስ ያው አፉል የዓለም አቀፍ ንግድ ተንታኝ ናቸው። መሰረተ ልማት ግንባታ፣ የኃይል ዋጋ፣ ንግድን በቀላሉ የማካሄድ ሁኔታ የመሰሉ ጉዳዮች ኢንቨስተሮች ውሳኔያቸውን ከመወሰናቸው በፊት የሚመለከቷቸው ነገሮች ናቸው።
So once
ከዓለም አቀፉ የገንዘብ ድርጅት IMF ጋር ያደረባትን እዳ ወደፊት መክፈል በተመለከተ የተስማሙበት ጉዳይ አለ። የጋናው የፋይናንስ ሚኒስትር ኬን ኦፎሪያታ ለሀገሪቱ ፓርላማ እንደተናገሩት ቀውሱን ለመዋጋት ከሚወሰዱ እርምጃዎች መካከል የመንግስት ሰራተኞችን መቅጠር ለጊዜው ማቆም አንዱ ነው።
አመሰግናለሁ እንግዱን ለዝግጅቱ። ክብራትና ክብራን አድማጮች፣ ለምሽቱ የመጨረሻው አደረግነው ሳምንታዊ ቅንብር ስፖርት ነው። እናልፈው 22ኛው የፊፋ ዓለም ዋንጫ በሁለተኛው ዙር የምድብ ማጣሪያ ጨዋታዎችም ያልተጠበቁ ውጤቶችንና አዳዲስ ክስተቶችን ያስተናገደ ይገኛል። የአፍሪካ ሀገሮች በሁለተኛው ዙር የምድብ ማጣሪያ ጨዋታ ተሻሽለው በመቅረብ ውጤት ማስመዝገባቸውን ጠቅሶ የዓለም ዋንጫ ያስተናገደች የምትገኘው ኳታር ከውድድሩ የተባረረች የመጀመሪያዋ ቡድን ሆናለች። የቤልጅየም ደጋፊዎች ደግሞ ከሞሮኮ ሽንፈት በኋላ ሁከት አስነስተዋል። በዓለም ዋንጫ እየተስተዋሉ ያሉ ፖለቲካዊ ክስተቶችም አሉ። ለዝርዝሩ ኬኔዲ አባተ።
በካታሩ የዓለም ዋንጫ ሁለተኛ ዙር የምድብ ማጣሪያ ጨዋታ 3 የአፍሪካ ሀገራት ተጋጣሚዎቻቸውን ሲረቱ አንዱ አቻ ወጥቷል፣ አንዱ ደግሞ ተሸንፏል። ሞሮኮ በፊፋ የደረጃ ሰንጠረዥ ሁለተኛ ላይ የምትገኘውን ቤልጅየምን 2-0 ያሸነፈችበት ውጤት መላውን ዓለም ያስደነቀ ሆኗል። በዚህም ሞሮኮ በ4 ነጥብ በክሮሺያ በጎል ተበልጣ ከምድቧ ሁለተኛ ደረጃ ላይ ነች። በመጀመሪያው ጨዋታ በፖርቹጋል 3-2 የተሸነፈችው ጋና ዛሬ ደቡብ ኮሪያን 3-2 በማሸነፍ ከምድቧ ሁለተኛ ደረጃ ላይ ተቀምጣለች። ካሜሩን ደግሞ 3-1 ከመመራት ተነስታ ከሰርቢያ ጋር 3-2 በመለያየት በሁለት ጨዋታ 1 ነጥብ አግኝታለች። ሴኔጋል አርብ ዕለት አስተናጋጇን አገር ካታርን 3-1 ስታሸንፍ በመጀመሪያ ጨዋታዋ 1 ነጥብ ያላት ቱኒዚያ በሁለተኛው ዙር በአውስትራሊያ 1-0 በመመራት ሽንፈት ያስተናገደች ብቸኛዋ የአፍሪካ ሀገር ናት። ሁሉም የአፍሪካ ሀገራት ወደ ቀጣዩ ዙር የማለፍ ዕድል አላቸው። ውድድሩን ለማሰናዳት ከ200 ቢሊዮን ዶላር በላይ ወጪ በማድረግ 12 ዓመት ዝግጅት ያደረገችው ካታር በሁለት ጨዋታዎች ሽንፈት አስተናግዳ ከ180 ደቂቃ የሜዳ ቆይታ በኋላ ገና በ6ኛው ቀን አርብለት ከውድድሩ ውጪ መሆኗ ተረጋግጧል። ካታር በ92 ዓመታት የዓለም ዋንጫ ታሪክ ራስዋ ካስተናዳችው ድግስ ቀድማ መባረሯን ያረጋገጠች የመጀመሪያዋ ሀገር በመሆን አዲስ ታሪክ ስትሰራ አዘጋጅ ሆና ከምድቧ ባለማለፍ ደግሞ የደቡብ አፍሪካን ታሪክ ተጋርታለች። ከኢኳዶርና ከሴኔጋል ጋር ባደረገቻቸው ጨዋታዎች የተሸነፈችው ካታር ትንሹ ግቤ ከምድብ ማለፍ ነው ያለችው ቅዷ ቅዠት ሆኖባታል። ከኔዘርላንድስ ጋር ነገ ማክሰኞ ዕለት ከምታደርገው የምድቧ ቀሪ የማሟያ ጨዋታዎች በራሷ ድግስ ላይ ገና በጊዜ የበይ ተመልካች ለመሆን ተገድዳለች። በውድድሩ የመክፈቻ ጨዋታ በመሸነፍም የመጀመሪያዋ አስተናጋጅ ሆና አዲስ ታሪክ ያስመዘገበችው ካታር ከኔዘርላንድስ ጋር በምታደርገው ጨዋታ ደግሞ ሌላ ክብሯን የሚነካ ታሪክ ላለመስራት ትጫወታለች። ውድድሩ ከባድ እንደሚሆን እናውቅ ነበር ያለው የኳታር አሰልጣኝ ፌሊክስ ሳንቼዝ እቅዳችን ብዙ ነበር፣ ሆኖም እንደ ሀገር ባሉብን ውስንነቶች ሀገሪቱ ጥቂት ህዝብ ያላት በመሆኑ የሀገር ውስጥ ሊጋችንም ደካማ ስለሆነ ከዚህ በላይ ልንጓዝ አልቻልንም ሲል ከውድድሩ ለመሰናበታቸው ምክንያት ዘርዝሯል። በሌላ የዓለም ዋንጫ ዜና በሁለተኛው ዙር የምድብ ማጣሪያም ያልተጠበቁ ውጤቶች መቀጠላቸው የዘንድሮው የዓለም ዋንጫ አነጋጋሪ ክስተት ሆኗል። ሞሮኮ ቤልጅየምን 2-0 በመርታት በመጀመሪያው ዙር የምድብ ማጣሪያ ጨዋታዎች ሳውዲ አረቢያ አርጀንቲናን፣ ጃፓን ደግሞ ጀርመንን በማሸነፍ ያስመዘገቡትን ያልተጠበቀ ውጤት አስቀጥላለች። የሞሮኮ ድል ከሀገሬው ዜጎች አልፎ በበርካታ የአረብ ሀገራት የደስታና የኩራት ምንጭ ሲሆን በአንጻሩ ቤልጅየማውያንን ያሳፈረ ውጤት ሆኗል። በበርካታ የቤልጅየም ከተሞች ሁከትም ተከስቷል። ውጤቱን ተከትሎ ቁጣውን ለመግለጽ በቤልጅየም ዋና ከተማ ብራሰልስ የተሰበሰበውን ህዝብ ለመበተን ፖሊስ ውሃና አስለቃሽ ጭስ የተጠቀመ ሲሆን በአስሮች የሚቆጠሩ ሰዎችንም በቁጥጥር ስር አውሏል። በሰሜናዊቷ አንትሮፕ ከተማም ተመሳሳይ ሁከት ተፈጥሮ 8 ሰዎችን ፖሊስ በቁጥጥር ስር አውሏል። በሁከቱ የተሳተፉ ቤልጅየማውያን በተለያዩ ከተሞች መኪኖችን አቃጥለዋል፣ ያሻቸው ተቋም ላይ የድንጋይ ናዳም አውርደዋል። በሁከቱ አንድ ሰው ጉዳት እንደደረሰበት የብራሰልስ ፖሊስ አስታውቋል። ትናንት ምሽት ከውጤቱ በኋላ የተከሰተውን ሁከት ከባድነት የተረዱት የብራሰልስ ከንቲባ ፊሊፕ ክሎስ ሰዎች ከመሃል ከተማ እንዲርቁና ፖሊስም ስርዓትን ለማስከበር የተቻለውን ሁሉ እንዲያደርግ ለማሳሰብ ተገደዋል። ሁከቱ በሀገረ ቤልጅየም ብቻ አላበቃም። በስደት የሚኖሩ የሞሮኮ ደጋፊዎች ደስታቸውን ሲገልጹ ባመሹባትና የቤልጅየሞቹ ደግሞ ቁጣቸውን በገለጹባት በጎረቤት ሀገር ኔዘርላንድስ የወደብ ከተማ ሮተርዳምም ሁለት የፖሊስ ባለስልጣናት ቆስለዋል። የኔዘርላንድስ ፖሊስ እንዳስታወቀው ከሮተርዳም ውጭ በዋና ከተማዋ አምስተርዳምና በሄግም ረብሻዎች ነበሩ። የቤልጅየምን በሞሮኮ መሸነፍ ተከትሎ የተከሰተው ይህ ክስተት ከዓለም ዋንጫው ያልተጠበቁ ክስተቶች አንዱ ሆኖ አልፏል። ሌላው መረጃችን ደግሞ የዓለም ዋንጫውን በማስተካከክ የሚስተዋሉ ፖለቲካዊ ክስተቶችን ያስቃኘናል። ትንሿ የባህረ ሰላጤው ሀገር ካታር ውድድሩን እንድታስተናግድ ከተመረጠችበት ጊዜ አንስቶ ሀገሪቱ መመረጥ አልነበረባትም በሚሉና የሰብአዊ መብትን ጨምሮ በሌሎችም ፖለቲካዊ ክስተቶች በማለፍ ላይ የሚገኘው የዘንድሮው የዓለም ዋንጫ አሁን ደግሞ ሌላ መልክ ያላቸው የፖለቲካ ጥያቄዎችን እያስተናገደ ነው። የዘር፣ የቋንቋ፣ የፖለቲካና ሌሎች ልዩነቶችን በማስረሳት ሀገራትን አንድ ያደርጋል ተብሎ ከሚታመንበት የስፖርት ዘርፍ ውድድር ሁሉ ቁጥር አንዱ ተወዳጅ የዓለም ዋንጫ ወትሮውን አይንና ናጫ የሆኑትን ዩናይትድ ስቴትስንና ኢራንን በአንድ ምድብ ማገናኘቱ ይታወቃል። እንደ አውሮፓውያን ከ1980 ጀምሮ ዲፕሎማሲያዊ ግንኙነታቸውን ያቋረጡት ሁለቱ ሀገራት በምድባቸው ሁለት ሁለት ጨዋታዎችን አድርገው ኢራን በ3 ነጥብ ሁለተኛ ላይ ስትገኝ ዩናይትድ ስቴትስ ደግሞ በ2 ነጥብ ሶስተኛ ላይ ነች። አሁን የሚቀራቸው የምድብ ጨዋታ እርስ በርስ የሚያደርጉት ነው። ነገ ከሚያደርጉት ከዚህ ጨዋታ በፊት ታዲያ ከውድድሩ ጋር በተያያዘ ፖለቲካዊ ሽኩቻዎች ውስጥ ገብተዋል። ኢራን የዩናይትድ ስቴትስን ብሔራዊ ቡድን ከሰንደቅ ዓላማዬ ላይ አርማውን በማንሳት የማይወክለኝን ሰንደቅ ዓላማ በማህበራዊ ድረገጾች ላይ አጋርቷል ስትል ከሳለች። የዩናይትድ ስቴትስ ብሔራዊ ቡድን የቀረበበትን ውንጀላ አልካደም። ቡድኑ በትዊተር፣ በፌስቡክ እና በኢንስታግራም ላይ በለጠፈው ፎቶ በኢራን ሰንደቅ ዓላማ ላይ የሚገኘውን አርማ በግራፊክስ ማንሳቱን አምኗል። ይህን ያደረገው ደግሞ የኢራንን ኦፊሻላዊ ባንዲራ ባለመጠቀም ኢራናውያን ሴቶች ለመሰረታዊ የሰብአዊ መብት መከበር በሚያደርጉት ትግል ድጋፌን ለመግለጽ ነው ብሏል። ማሳማኒ የተባለች የ22 ዓመት ኢራናዊት የጸጉር መሸፈኛ ሂጃብ አለበሰችም በሚል በፖሊስ ቁጥጥር ስር ያለች ባለፈው መስከረም ወር ህይወቷ ማለፉን ተከትሎ በኢራን የተቀሰቀሰው ህዝባዊ ተቃውሞ አሁንም ድረስ መቀጠሉ ይታወቃል። የአሜሪካ እግር ኳስ ፌዴሬሽን በማህበራዊ ድረገጾቹ የኢራንን ምልክት ከባንዲራዋ ላይ አውጥቷል ሲል የኢራን መንግስት የዜና ወኪል ዘግቧል። የኢራን እግር ኳስ ፌዴሬሽንም ለአሜሪካ ፌዴሬሽን ከባድ ማስጠንቀቂያ እንዲሰጥ ፊፋን በኢሜል ጠይቋል። የዩናይትድ ስቴትስ እግር ኳስ ቃል አቀባይ ከጊዜ በኋላ በማህበራዊ ድረገጾች የተለጠፉ ባንዲራዎች ተወግደው ትክክለኛውን የኢራን ባንዲራ በመጠቀም ተተክተዋል፣ ነገር ግን አሁንም የኢራንን ሴቶች እንደግፋለን ብለዋል። የኢራን መንግስት በሀገሪቱ ላለው የተቃውሞ እንቅስቃሴ ዩናይትድ ስቴትስንና ሌሎች የውጭ ኃይሎችን ተጠያቂ ሲያደርግ፣ ዩናይትድ ስቴትስ በበኩሏ በተቃዋሚዎች ላይ ወስደዋል ባለቻቸው እርምጃዎች ምክንያት በኢራን ባለስልጣናት ላይ ማዕቀብ መጣሏ ይታወሳል። በሌላ የፖለቲካ ነክ የዓለም ዋንጫ ዜና የሰርቢያ ብሔራዊ ቡድን ተጫዋቾች ኮሶቮ የሰርቢያ አካል መሆኗን የሚገልጽ የፖለቲካ መልእክት ያለው ባነር በመልበሻ ክፍላቸው ሰቅለው በመገኘታቸው ፊፋ በሰርቢያ ላይ የዲሲፕሊን ክስ ከፍቷል። በሰርቢያኛ እጃችንን አንሰጠም የሚል መልእክት የሰፈረበት ባነር በማህበራዊ ድረገጾች ተሰራጭቷል። ይህም የሰርቢያን ካርታ ለ15 ዓመታት ያህል ነጻ ከሆነችው የቀድሞ ግዛቷ ጋር አካቶ የያዘ ነው። ይህን ተከትሎ የኮሶቮ እግር ኳስ ማህበር በሀገሪቱ ስፖርት ሚኒስትር ሃርጁ ላሴኮ አማካኝነት ወዲያውኑ ለፊፋ ቅሬታ አቅርበዋል። ፊፋም አስፈላጊውን ማጣራት አጠናቆ የዲሲፕሊን እርምጃ እንደሚወስድ አስታውቋል። ፖለቲካዊ ክስተቶች ባጀቡት የዓለም ዋንጫው የካታር ደጋፊዎች ደግሞ ጀርመን ከስፔን ጋር አንድ እኩል በተለያየችበት የእሁድ ምሽት ጨዋታ ላይ የሜሱት ኦዚልን ፎቶግራፍ ይዘው ታይተዋል። በካታር ህግ ክልክል ለሆነው የተመሳሳይ ጾታ የፍቅር ግንኙነት አጋርነትን ለመግለጽ በክንድ ላይ የሚጠለቅ ምልክትን የትኛውም ብሔራዊ ቡድን እንዳይጠቀምና ይህን አድርጎ የሚገኝ ተጫዋች እርምጃ እንደሚወሰድበት ፊፋ መግለጹን የተለያዩ የአውሮፓ ሀገራት መቃወማቸው የሚታወስ ነው። ፊፋ ነጻነትን እየገደበ ነው በሚል የጀርመን ብሔራዊ ቡድን ተጫዋቾች በጃፓን የተሸነፉበት ጨዋታ ከመጀመሩ በፊት እጃቸውን በአፋቸው ላይ ጭነው ፎቶ ተነስተው ነበር። በአጸፋው ትናንት ጀርመን ከስፔን ጋር አቻ በተለያየችበት ጨዋታ ላይ የካታር ደጋፊዎች የኦዚልን ፎቶ ይዘው እጃቸውን በአፋቸው ላይ ጭነው ተስተውለዋል። ደጋፊዎቹ ኦዚል በጀርመን ደርሶበታል ያሉትን በደል ለመግለጽ ነው ይህን ያደረጉት። አማካዩ በአንድ ወቅት ብሔራዊ ቡድኑ ሲያሸንፍ እንደ ጀርመናዊ፣ ሲሸነፍ ደግሞ እንደ ስደተኛ ቆጠራለው ማለቱ ይታወሳል። ከቱርክ ፕሬዝዳንት ኤርዶዋን ጋር የተነሳቸውን ፎቶዎች በማህበራዊ ድረገጹ ካጋራ በኋላ ደግሞ የዘር ጥቃት እንደደረሰበትም ሲገልጽ ነበር። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲን አመሰግናለሁ። ክብራትና ክብራን አድማጮች፣ የ22ኛው ዓለም ዋንጫ ቀልብ እንደሳበ ውጤቱም ከተጠበቀ ውጪ እንደሆነ ቀጥሏል። የኳስ ሚስጥር እንግዲህ ይኸው ነው። በዛሬው በቀደሙት ውድድሮች ጋና ደቡብ ኮሪያን 3-2፣ ብራዚል ስዊዘርላንድን 1-0። እንግዲህ ውጤቶቹን እንከታተላለን፣ ጨዋታዎችን ተመልክተን እንዘግባለን። አድማጮች፣ አሁን እዚህ ግድም በተለያዩ የመከታተያ አማራጮች እንዴት እንደምታገኙን እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ክቡራትና ክቡራን አድማጭ ተመልካቾቻችን፣ ስርጭታችን ወደ ማገባደዱ ተቃርበናል። ባሉን ጥቂት ደቂቃዎች ታዲያ በሙዚቃ ዘና እንላለን። ክብራትና ክብራን አድማጭ ተመልካቾቻችን ለተሰኘው ምሽት ያሰናዳነው እዚህ ላይ በቃ ተናገርኳችሁ። አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚህ ተሰናበትን። ነገ እንገናኝ። መልካም ምሽት። እኔ በኩል ደህና ደሩ።